ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ዕለተ ሰንበት ቅዳሜ ነሐሴ 8 ቀን 2007 ዓ.ም ነው። የዕለቱ ዜናዎች ከቀረቡ በኋላ ልዩ ዘገባ ይኖረናል። ሰሎሞን አባተ በኢትዮጵያና አሜሪካ መካከል ያለውን ታሪካዊ ግንኙነት የተመለከተ ውይይት አዘጋጅቷል። ያነጋገራቸው እዚህ በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት በሞርገን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህሩን ዶክተር ጌታቸው መታፈሪያን ነው። ከዚያ የማጠቃለያ ዜና አሰምተን እስከምንሰናበት ድረስ ያለውን ጊዜ የሙዚቃ ቃና ይረከብና ሲያዝናናችሁ ያመሻል። የፕሮግራሙ አዘጋጅና አቅራቢ ጽዮን ግርማ ናት። ዛሬ ምን ከጅሽ ብያት ነበር።
ምን ጠፍቶ ነው መልሴ ሰለሞን? የዛሬው የሙዚቃ ቃና ዝግጅት ፕሮግራም ከፊሉን ሰዓት
የተከበራችሁ አድማጮች ዜናውን አሰማለሁ። የማሰማችሁ ቆንጂት ታዬ ነኝ። የደቡብ ሱዳን የውጭ ጉዳይ ሚኒስትር ባርናባ ማርየል ቤንጃሚን የሱዳኑ ፕሬዚደንት ኦመር ሐሰን አልበሽር ለአማጺው መሪ ለሪያክ ማቻር ስልጣን በኃይል እንዲይዙ ወታደራዊ ድጋፍ እሰጣቸዋለሁ አሉ በተባሉት ሪፖርቶች ሰግተናል ሲሉ ተናገሩ። ሚኒስትሩ ለአሜሪካ ድምፅ በሰጡት ቃል ጉዳዩን ከካርቱም ባለስልጣናት ጋር እንነጋገርበታለን ብለዋል። የእሳቸው መንግስት በአዲስ አበባው ድርድር የሰላም ስምምነት ላይ ለመድረስ ባለው ቁርጠኝነት እንደ ጸና ነው ሲሉም አክለዋል። ሚኒስትሩ ፕሬዚደንቱ ሳልቫኪር ድርድሩ ሲጠናቀቅ ውሉን ለመፈረም እየተጠባበቁ ናቸው ሲሉም ሚኒስትሩ ተናግረዋል። አማጽያኑ በበኩላቸው እኛ ከሱዳን የምናገኘው ወታደራዊ ድጋፍ የለም በማለት አስተባብለዋል። ኢዝኬል ሎል ጋትኮት የአማጽያኑ የውጭ ግንኙነት ሹም ናቸው። የመንግስቱ ባለስልጣናት ይህንን ውንጀላ የሚያሰሙት የሰላም ድርድሩን ለማደናቀፍ የሚጠቀሙበት ዘዴ ነው ሲሉ አጣጥለዋል። ኢጋድ በበኩሉ ዛሬ ባወጣው መግለጫ ሁለቱንም መሪዎች ፕሬዚደንት ኪርንና ሪያክ ማቻርን አዲስ አበባ መጥተው ተደራድረው በሰኞ ማለት እንደ ኤሮፓውያን አቆጣጠር ነሐሴ 17ቱ ቀነ ገደብ የሰላም ውሉን እንዲፈርሙ ነው የምንጠብቀው ብሏል። የጣሊያን የባህር ኃይል ሜዲተራኒያን ባህር ላይ ቢያንስ 40 ስደተኞች ሞተዋል ሲል አስታወቀ። ቁጥራቸው በውል የማይታወቅ ሌሎች ደግሞ አትርፈናል ሲል ባህር ኃይሉ ተናግሯል። አደጋው የደረሰው ስደተኞቹ የተጫኑበት የአሽሎክላኪዎቹ ጀልባ ከመጠን በላይ ተጨናንቆ ተጭኖ መሆኑን የአካባቢው መገናኛ ብዙሃን ዘግበዋል። የጣሊያን የባህር ኃይል ከሊቢያ በስተሰሜን ባህሩ ላይ ባለው ጀልባ አሁንም ስደተኞች የማዳን እንቅስቃሴ ላይ ነን ብሏል። ሰዎቹ የሞቱበት ምክንያት ለጊዜው ግልጽ አይደለም ነው ያለው። ዓለም አቀፍ የፍልሰት ድርጅት አይኦኤም በተናገረው መሰረት በዚህ የአውሮፓውያን ዓመት ብቻ እስካሁን ባለው ጊዜ ውስጥ ከ192 በላይ ስደተኞች በባህሩ አቋርጠው አውሮፓ ደርሰዋል። ከ2000 የሚበልጡ ደግሞ ሊያቋርጡ ሲሞክሩ ሕይወታቸውን አጥተዋል። ካሜሩን የቦኮ ሀራምን ጽንፈኞች ለመውጋት ለተዋቀረው ህብረ ብሔራዊ ኃይል 2450 ወታደሮች አዋጣለው ስትል ቃል መግባቷ ተሰማ። የካሜሩን የጦር ሰራዊት ቃል አቀባይ ኮሎኔል ዴደር ባጄክ ባወጡት መግለጫ የሀገሪቱ ፕሬዚደንት ፖል ቢያ ትናንት አርብ ማታ ይህን የወሰኑት ባለፈው ሐምሌ ወር ናይጄሪያ ዋና ከተማ አቡጃ ላይ በተደረገው መከላከያ ሚኒስትሮች ጉባኤ ሀገራቸው የገባችውን ቃል በማክበር ነው ብለዋል። የካሜሩን የጦር ሰራዊት ቃል አቀባዩ አስከትለው ሁከቱን ብቻ የሚያውቁ ወገኖች በሚያደርሱት ጥቃት ሰለባ የሆኑ አፍሪካውያንን ስቃይና ዋይታ ካሜሩን በቸልታ ልታልፍ ስለማይቻላት ነው ብለዋል። የሶሪያ የጦር ሰራዊት የሊባኖስ ደጋፊው ሂዝቦላ ጋር የቋጠረው ተኩስ አቁም ፈርሷል ሲል አንድ የሶሪያ ሽምቅ ተዋጊ ቡድን አስታወቀ። በስትራቴጂያዊ ሰሜናዊ ከተማ ዜባዲን በምትባለውና በአቅራቢያዋ ባሉ ሁለት መንደሮች ውጊያው እንደቀጠለ ነው ሽምቅ ተዋጊው ቡድን የተናገረው። ሊባኖስ ድንበር አጠገብ ባለችውና በሽምቅ ተዋጊዎቹ ቁጥጥር ስር በምትገኘው ከተማና የሺያዎች ሰፈራ ካምፖች በሆኑት ሁለት መንደሮች የ72 ሰዓት ተኩስ አቁም የተደረሰው በሳምንቱ መጀመሪያ ሲሆን እስከ ነገ እሁድ እንዲዘልቅ ነበረ የታሰበው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ልዩ የውይይት ፕሮግራም ሰለሞን አባተ ወዳዘጋጀው በኢትዮጵያና አሜሪካ መካከል ያለውን ታሪካዊ ግንኙነት የተመለከተ ልዩ የውይይት ፕሮግራም እናልፋለን። እንግዳው ዶክተር ጌታቸው መታፈሪያ ናቸው።
ጤና ይስጥልኝ የተከበራችሁ አድማጮች። ዶክተር ጌታቸው መታፈሪያ በዩናይትድ ስቴትስዋ ሜሪላንድ ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ጥናቶች መርሃ ግብር የፖለቲካ ሳይንስ መምህር ናቸው። የዛሬ 7 ዓመት በኢትዮጵያ የዘመን አቆጣጠር በ3ኛው ሚሊኒየም መባቻ ማለት ነው በኢትዮጵያና በአሜሪካ መካከል የዘለቀውን ግንኙነት የሚዳስስ የታሪክ ጥናትና ትንታኔ መጽሐፍ አውጥተው ነበር። ኢትዮጵያና ዩናይትድ ስቴትስ ታሪክ፣ ዲፕሎማሲና ትንታኔ ይላል። በእንግሊዝኛ ነው መጽሐፉ የወጣው። ሁለቱ ሀገሮች ላለፉት 120 ዓመታት ለሚጠጋ ጊዜ የተጓዙበትን የግንኙነት ጎዳና የሚፈትሽ ነው። የግንኙነቱን አጀማመርና ፕሬዚደንት ባራክ ኦባማ በኢትዮጵያ ያደረጉትን ጉብኝት አስመልክቶ ያላቸውን አስተያየት የሚመለከት ውይይት በቀደመ ዝግጅት አስደምጠናል። በዚህ የ120 ዓመት አካባቢ ጎዳና ላይ ከዶክተር ጌታቸው መታፈሪያ ጋር ለጥቂት ደቂቃዎች ተንሸራሽረናል። እስኪ አብረን እንዝለቅ። የኢትዮጵያና የአሜሪካ ግንኙነቶች ብዙ ብዙ ገጽታዎች ያሏቸው ናቸው።
እነኚህ ግንኙነቶች ደግሞ ሁልጊዜ ሰላማዊ የሆኑ ሳይሆን ውጣ ውረድ ወይንም ከፍና ዝቅ የሚልበት ጊዜ ነበረ።
ያነሱልኝን የቅኝ ግዛቱን ዘመንና የጣሊያንና የኢትዮጵያን ግንኙነት ትንሽ እሷን እንጨርሳት። ለመሆኑ አሜሪካ ምን አቋም ነበራት በጣሊያን ወረራ ጊዜ?
በመጀመሪያው ጊዜ እንግዲህ በጣሊያን ወረራ ጊዜ አሜሪካ በነገራችን ላይ ሞንሮ ዶክትሪን የሚባል የውጭ ፖሊሲ አላት። ምን ማለት ነው ይሄ? አሜሪካ በሌላው ዓለም በአውሮፓ ፖለቲካ ውስጥ አትገባም፣ እናንተ አውሮፓኖችም በእኛ የውስጥ ፖለቲካ ውስጥ አትግቡ ብለው እኛ የዓለም ፖለቲካ ውስጥ ከዛ ገለልተኛ ነን የሚል አቋም ነበራቸው። ያ በኋላ እየተሻረ መጥቶ እንዲያውም አሜሪካ ውጪ ሀገር ፖለቲካ ውስጥ አልገባ በምትለዋ የውጭ ፖለቲካ የውጭ ሀገር ፖለቲካ ውስጥ እየገባች ማመስ ጀመረች። ያም ሆነው ይህ በአድዋ ጦርነት ጊዜ ይህን ያህል ትኩረት አልሰጠችም ነበረ። ትኩረት የሰጠችው ግን አሜሪካ በዚህ በሁለተኛው ዓለም ጦርነት ጊዜ ነበረ። በዛም ጊዜ ኢትዮጵያ ስትወረር አሜሪካ ጣሊያንን በማገዝ ጦር መሳሪያ አላቀብልም ብላለች። አጼ ኃይለ ሥላሴ በካሽ ሁሉ መሳሪያ እንገዛለን ብለው በነበረበት ጊዜ አሜሪካ ከእንግሊዝ ጋር በመተባበር የጦር እቀባ አደረገች። በሁለተኛው ዓለም ጦርነት እንደዚሁም ጥቁር አሜሪካኖች ሄደን እንዋጋለን ሲሉ ሄዳችሁ መዋጋት አትችሉም የሚባልም ሁኔታ እቀባ አደረጉባቸው እና የዛ አይነት ሁኔታ ነበረ ኢትዮጵያ በውጭ ስትወረር። እና አሜሪካ ከኢትዮጵያ ጋር በደህናው ጊዜ ነው እንጂ በመጥፎ ጊዜ ከኢትዮጵያ ጋር ያልተሰለፈችበት ሁኔታ ነበረ። በቀዝቃዛ ጦርነትም ጊዜ የደርግ ስርዓት ሲመጣ የአጼ ኃይለ ሥላሴ መንግስት ሲወድቅ ቀዝቃዛ ጦርነት ፖለቲካ ስለነበረ ኢትዮጵያ አሜሪካን አባራ ሶቪየት ዩኒየንን ጋበዘች። ሶቪየት ዩኒየን ደግሞ ከሶማሊያ ተነስታ ወደ ኢትዮጵያ ገባች። አሜሪካ ደግሞ ወደ ሶማሊያ ገባች። በዛም ጊዜም በነበረው ጦርነት በሶማሌና በኢትዮጵያ ጦርነት ጊዜ ሶማሌን በመርዳት ትልቅ ጉዳት ፈጥራለች። እንዲያውም ኢትዮጵያ የገዛችው መሳሪያ ፕሬዚደንት ጂሚ ካርተር እና ሳይረስ ቫንስ የሚባሉ ሴክሬታሪ ሳይረስ ቫንስ ኢትዮጵያ የገዛቻቸው መሳሪያዎች ለምሳሌ ፈጣን ጀልባዎች ነበሩ። እነዛ ሁሉ ለኢትዮጵያ እንዳይደርሱ ተደረገ። ዋናው ምክንያታቸው ግን ኢትዮጵያ ውስጥ የሰብአዊ መብት ጥሰት ነበረ፣ ደርግ የሰብአዊ መብት የሚጥስ መንግስት ነው ብለው በመወንጀል ነበረ። እና የዛ አይነት ውጣና ውረድ ሁኔታ ነበረበት።
ከሁለተኛው የዓለም ጦርነት በኋላ ኢትዮጵያና አጋሮቿም የጣሊያንን ኃይል ካባረሩ በኋላ የኢትዮጵያና የአሜሪካ ግንኙነት እየተጠናከረ መጥቶ እንደነበረ በተለይ በቀዳማዊ ኃይለ ሥላሴ ጊዜ በስፋት ይነገራል። ብዙ ምልክቶች አሉ። እንደ ኢትዮጵያ አየር መንገድ ራሱ የሚጠቃቀሷቸው ናቸው በመጽሐፉ ውስጥ እና በጦሯም ውስጥ ያለው ድርጅት ከኢትዮጵያ አየር ኃይልም ጋር የተያያዙ ስራዎች ነበሩና የቀዳማዊ ኃይለ ሥላሴም ጉብኝት ነበረ። እንደውም የመጀመሪያው ጥቁር ናቸው ዋይት ሀውስ ሲገቡና የአሜሪካን ፕሬዚደንት እጅ አንድ ጥቁር ሰው ሲጨብጥ ተብሎ የሚነገረው። እስቲ እነዚህን ትንሽ ዘርዘር አድርገው ያጫውቱ።
ኢትዮጵያ እንግዲህ በጃንሆይ አፄ ኃይለ ሥላሴ ጊዜ ታላቅ ሚና ተጫውታለች። እንዳልከው በሁለቱ አገሮች ግንኙነት መካከል ለምሳሌ በዚህ በቀዝቃዛ ጦርነት ጊዜ ለአሜሪካ የቃኘው ጦር ሰፈር አስመራ ውስጥ የሚገኘው ተሰጥቷት ነበረ። ያ ቀደም ብሎ የጣሊያን ይዞታ ነበረ፣ ግን ለአሜሪካ ተሰጠ። ያ የጦር ሰፈር ትልቅ ሚና የሚጫወት ነበር። የኢትዮጵያ አቀማመጧ፣ የአየሯ ጠባይ ሁልጊዜ ብዙ የሚፈራረቅ እንዳልሆነ፣ ለሬዲዮ ሞገድ አመቺ እንደሆነ፣ ለሬዲዮ ግንኙነት ኮሚኒኬሽን ለምሳሌ የአሜሪካን ፕሬዚዳንት ወደ አውሮፓ በሚጓዝበት ጊዜ ውይይት ሊያደርግ የሚችል ከአሜሪካ ከመሬቷ ጋር በዛ ያንን መስንትን መሰ ኮሚኒኬሽን መሳሪያ እየተጠቀሙ ነበረ። 1970ዎቹ ውስጥ ለምሳሌ ከአሜሪካ ከኢትዮጵያ ከመባረሯ በፊት ወደ 3000 አሜሪካኖች እዛ አስመራ ውስጥ ይኖሩ ነበረ።
የቃኘው አባላት ሆነው ማለት ነው።
አባላት ሆነው አሁን እና ትልቅ የኮሚኒኬሽን ሴንተር ነበረ። በዚያን ጊዜ እንዳሁኑ ሳተላይት አልነበረም። ያው በሬዲዮ ነበረ ግንኙነቱ ሁሉ ከመሬትና ከአውሮፕላን ጋር የሚያገናኝ እሱ ትልቅ እንትን ነበረ። ማግኔቲክ ሁኔታ ሁሉ በዛ አካባቢ
ለግንኙነቶች ማለት ነው። አሁን
ጠርጠር ያለ ሁኔታ ስለነበረ ነው። ሌላ ደግሞ በዚህ በኮሪያ ጦርነት ጊዜ የመጀመሪያው አገር የኔቶ አባል ያልሆነች ኮሚኒስትን ለመዋጋት ቻይናን፣ ቪየትናምን እነዛ በዛ አካባቢ ኮሪያ በዛ አካባቢ እርዳታ ለመስጠት ያኮ የኮሪያ ጦርነት ላይ ተሳታፊ ሆና ነበር። ኢትዮጵያ
ሰሜንና ደቡብ ሆነው የተለዩት ማለት ነው።
ነው ነው እና በዛን ጊዜ የኮሪያ ጦርም ትልቅ ጀብዱ የሰራ ነበረ።
የኢትዮጵያ ሰራዊት
እና በጣም ያስደነቀጠ ነበረ። ክብርም ለኢትዮጵያ ደግሞ ትልቅ ክብር ያስገኘ ነበረ። በዛን ጊዜ ከነጭ እኩል መዋጋት፣ ድል ማስመስከር ያ እንደ ትልቅ የሚታይ ነበረ።
በነገራችን ላይ ኮሪያ ዛሬም ሲሄዱ ስለ ኢትዮጵያውያን አርበኞች ሲናገሩ በጣም ትልቅ ክብር አላቸው። እኔ ሄጄ ነበርና አንድ ጊዜ ከኢትዮጵያ ነው የመጣሁት ማለት ኮሪያ ውስጥ ክብር አለው።
የኢትዮጵያ ሀውልትም አለ እዛ
አለ። አሁን ሰው ይገነዘባል። እስካሁን ድረስ
በ1960ዎቹም ደግሞ እንደዚሁ የኮንጎ ጦርነት በተነሳበት ጊዜ ጃንሆይ ያው የኮንጎ ተዋጊ ጦር አቅርበው ነበረ። ያ ሁሉ አሜሪካንን ለመርዳት እንትን ብሏል። ሌላ ደግሞ ኢትዮጵያ በተባበሩት የዓለም መንግስታት ላይ ድምፅ ስትሰጥ አሜሪካን በመደገፍ ነበረ። ያ ሁሉ እንግዲህ በሁለቱ መካከል ያለውን ግንኙነት በጣም አቀራርቦ ነበረ እና በዛ ሁኔታ ነው የሚታየው። ዩኤስ አሜሪካም እንዲሁ በኢትዮጵያ ውስጥ ብዙ ገንዘብ አፍሳለች። ተቋማት የአሜሪካን የሰላም ጓዶች ፒስ ኮር ለመጀመሪያ በብዛት አፍሪካ ውስጥ ከተሰማሩት በብዛት እንዲያውም በዓለም ሁለተኛው ነበረች ኢትዮጵያ። የመጀመሪያው ሀገር ፊሊፒንስ ነበረች ብዙ የሰላም ጓዶች በመጋበዝ ሁለተኛዋ አሜሪካን ኢትዮጵያ ነበረች። እነዛ የዛ ሰላም ጓድ እንግዲህ እኔም እዛ የሰላም ጓዱ ትሩፋት ነኝ። እነሱ ናቸው ያስተማሩኝ ከሀይ ስኩል ጀምሮ እና ብዙ ብዙ የሰሩ ናቸው። በትምህርትም፣ በጤናም፣ በእርሻም ብዙ አሜሪካኖች እዛ እየመጡ የሰሩበት ሁኔታ ነበረ። ኢትዮጵያም ተጠቅማለች፣ አሜሪካም ተጠቅማለች።
እስቲ በምጣኔ ሀብት ውስጥ ትርጉም ካላቸው ተቋማት እንደ ኢትዮጵያ አየር መንገድ ከመሳሰሉት ጋር
የአሜሪካን የአይሮፕላን ተቋም ነበረ። የኢትዮጵያን ከማሰልጠን ጀምሮ እስከ ማደስ ድረስ ይረዳ የነበረ ነው። በዓለም የታወቀ አድርጎታል። በኋላ ደግሞ በአሜሪካኖች ብርታት ኢትዮጵያ የራሷን አይሮፕላኖች የማደስ የመጠገን እንደዚሁም ደግሞ ለሌሎች አገሮችም የመጠገን እድል እንደነበራት ለምሳሌ የሳውዲ አረቢያ አይሮፕላን ሁሉ በኢትዮጵያኖች ይጠገን ነበረ። እንደዚሁም ደግሞ ኢትዮጵያ የሌሎች አፍሪካን ሀገሮች አየር መንገዶች ያጠናከረችበት ነበረ። ለምሳሌ እንግሊዝ ትቆጣጠር የነበረው አየር መንገድ ዛምቢያ ውስጥ ኢትዮጵያኖች ተወዳድረው አሸንፈው የዛምቢያን አየር መንገድ ደህና በስልጠናም ይረዱ ነበረ። በዛን ወቅት እኔም ዛምቢያ ነበርኩ ለዚህ ለፒኤችዲ ሪሰርች ለማድረግ ትዝ ይለኛል። ኢትዮጵያኖች መጥተው ልክ እንደ ኢትዮጵያ 3 ሺፍት ብለው ዛምቢያኖቹን ለ3 የተከፈለ ስራ መስራት አለባችሁ 24 ሰዓት ሲሉ እነዚህ ደግሞ ኬት የመጡ ፈረንጆች ናቸው 24 ሰዓት የሚያሰሩ ብለው ሲያንገራግሩ ሁሉ ትዝ ይለኛል። እና ለአፍሪካም ይሄ ኢትዮጵያን ኤርላይንስ ከአሜሪካ ባገኘው ስልጠናና እርዳታ ራሱን ችሎ ሌሎችንም አገሮችም እንደዚሁ የረዳና አሁን ደግሞ በዓለም ደረጃ ሁሉ የተጋነነ የታወቀ ነበር። ትዝ ይለኛል አንድ ታሪክ ልንገርና በዛው ወቅት ድርግ ሲወድቅ አውሮፕላኖቹ ኢትዮጵያን አውሮፕላን ከአዲስ አበባ ተነስተው ከናይሮቢ ነበር ኦፕሬት የሚያደርጉት አንድ እንግሊዛዊ ሰውዬ አሜሪካ የኢትዮጵያን አየር መግዛት አለበት ይላል። አንዳሽ እንከን በረራ ሁሉ እንዲቀጥል ያደረጉ ኦፕሬሽናቸውን ከአዲስ አበባ አንስተው ናይሮቢ ያደርጉ ብሎ ይቀልድብኝ ነበር። እና እንግዲህ ታላቅ
አየር መንገድ ማለት ነው
የአሜሪካን ሁኔታ።
እስቲ ስለ ቀዳማዊ ኃይለ ሥላሴ ጉብኝትና የኬኔዲ ዘመን ደግሞ አንዳንድ ነገር ያጫውቱን። የጆን ኤፍ ኬኔዲ
እንግዲህ ጃንሆይ አጼ ኃይለ ሥላሴ በአሜሪካ ጉብኝታቸው በዳዊት አይዘንሃወር ጊዜ ነበረ። ዳዊት አይዘንሃወር እንግዲህ የታወቀ ጀነራል ነበረ እና በሳቸው ጊዜ ነበረ የተጋበዙት። ያው አሜሪካ መጥተው ቅድም እንዳልከው ዋይት ሃውስ ውስጥ እየሰፈሩ ያደሩ የመጀመሪያው ጥቁር ሳቸው ነበረ። አመጣጣቸውም ደግሞ አንዳንድ ተቋማትንም ለመጎብኘትና ለኢትዮጵያ ጥቅም የሚያገኙበት ሁኔታ ለማመቻቸት ነበረ። አንደኛው በአሜሪካ ውስጥ ጉዟቸው ኦክላሆማ መሄድ ነበረ። ኦክላሆማም ሲሄዱ ለመጀመሪያ ጊዜ ለአንድ አገር መሪ ትልቅ አቀባበል የተደረገ እዛ ነበረ፣ ኦክላሆማ ስቴት ዩኒቨርሲቲ። እና ያ ኦክላሆማ ስቴት ዩኒቨርሲቲ ከአለማያ እርሻ ኮሌጅ ጋር ግንኙነት ነበረው። አስተማሪዎቹ ከኦክላሆማ ይሄዳሉ፣ እዛ ሀረር ያስተምራሉ፣ አለማ ያስተምራሉ። ካሪኩለሙ ሁሉ ወይንም ደግሞ መጽሐፉ ሁሉ ኦክላሆማ የሚማሩትን እዛም አዲስ አበባ ይማሩ ነበረ።
አሮማያ ማለት ነው።
እና እንደዛ ሁኔታ ነበረ። ትምህርቱም ደግሞ በዛን ጊዜ የኢትዮጵያ ትምህርት ተቋማት በጣም ያየሉና ምሩቃኖቹ ሁሉ በዓለም ደረጃ የሚወዳደሩ ነበረ። እኔም ራሴ አስታውሳለሁ ከአዲስ አበባ ዩኒቨርሲቲ መጥቼ ወደዚህ ስገባ ከአዲስ አበባ ዩኒቨርሲቲ ብዙ ክሬዲቶች ነበሩ የተላለፉልኝ ዩኒቨርሲቲ ኦፍ ኔብራስካ። እና ጥራቱ ሁሉ በጣም የታወቀ ነበር። ያ ሁሉ የዚህ የሁለቱ ሀገሮች መንግስታት ጥሩ ግንኙነትና ኢትዮጵያኖች ደግሞ ለትምህርት ያላቸው ጉጉት፣ መንግስትም ደግሞ እዛ ላይ ያደረገው ጥራት ያለው ብቃት ያለው ስርዓት ጥራትና ብቃት ያለው ትምህርት ካሪኩለም ማዘጋጀት ያንን ጊዜ እንዲያስገኝ አድርጓል። እንደ አሁኑ አይደለም። አንዳንድ መጽሐፍቶች ወጥተዋል። ለምሳሌ ጃንሆይ ጊዜ የነበሩትን የትምህርት ተቋማት የትምህርት ጥራቱን እና አሁን ደግሞ ያለው የትምህርት ጥራቱን ሁሉ አይተዋል። ይህ ዩኒቨርሲቲዎች መብዛት ጥራት አላመጣም። ሊያውም አሜሪካ ሀገር ዩኒቨርሲቲዎች በጣም ችግር ላይ ናቸው። ዩኒቨርሲቲ ማቋቋም ቀላል አይደለም። ከሀያ ከሰላሳ የበለጠ ዩኒቨርሲቲ ኢትዮጵያ ውስጥ ማቋቋሙን ከጥራት አኳያ ሲታይ ምን ያህል ጥራት እንዳለው አጠያያቂ ነው።
አስተማሪ ያስፈልጋል፣ መሰረተ ልማቱ ያስፈልጋል፣ መሳሪያ ያስፈልጋል።
አሁን ላይብረሪ ያስፈልጋል። ለአስተማሪዎች የሪሰርች የጽሁፍ እንዲዳብር እውቀት እንዲዳብር እውቀት እንዲስፋፋ በር እንዲከፈትላቸው። ዩኒቨርሲቲ ምሁር ማለት ማስተማር ብቻ አይደለም፣
ምርምር ሁሉ የሚካሄድበት ተቋም ነው።
እና እንደ ኢትዮጵያ ላለ ሀገር እንዲያው ቁጥር ባልሰጥም ይህን ያህል የተንዛዛ አሁን ዩኒቨርሲቲ የጠየቀ ሁሉ ዩኒቨርሲቲ ያገኛል የሚባልበት ጊዜ መሆኑ እሱ እንግዲህ የፖለቲካ ሁኔታ ሆነ።
ወደ ቀዳማዊ ኃይለ ሥላሴ ጉብኝት ልመለስ እና እዚህም ዋሽንግተን ላይ በጣም ደማቅ የሆነ አቀባበል ነው የተደረገላቸው የነበረው ከጆን ኤፍ ኬኔዲ ጋር ሆነውም ሰውንም ሰላም እያሉ ሲያልፉ ነበር መንገድ ላይ። በቅርቡም አንድ ቪዲዮ አይቼ ነበር። በጣም ደማቅ የሆነ ስነ ስርዓት ነበር የተከናወነው። እና ግን በዛን ጊዜ ቀዳማዊ ኃይለ ሥላሴ እኛ ጥቁሮች አይደለንም ብለዋል ብለው አንድ የቅሬታና የቂም አይነት ስሜት ያላቸው ጥቁሮች አሉ አሜሪካ ውስጥ። ስለዚህ ያጠኑት የፈተሹት ነገር አለ?
አዎ፣ ይሄንን አሉ ይባላል። እንግዲህ ከምን እይታ እንደሆነ እኔ እንጃ። እዚህ መጽሐፍ ላይ ነው ሌላ መጽሐፍ ላይ የጠቀስኩን ነገር አለ። ጥቁር ሲባል እዚህ ሀገር እንደ ኒግሮ ማለት ቋንቋውን እንደ ባሪያ ማለት ነው። እና እኛ ነጻ ህዝቦች ነን፣ የተገዛን አይደለም፣ ባሪያዎች አይደለም፣ የተገዛን በነጭ የተገዛን አይደለም። የማለት መንፈስ ነው ይሄ ባንድ ወቅት ጽፍ ያለውና
ጥቁሮች ብንሆንም
እንዲያውም ጥቁሮች ነን ብለውም ደሞ ተናግረዋል እኛ ጥቁሮች ነን ብለዋል የሳቸው የቅርብ አምባሳደር ነው የሚባለው እንግዲህ ዶክተር መላኩ በየን ፓን አፍሪካን ሙቭመንት ንቅናቄ ያራመደ አንደኛው እሱ ነው እናንተ ኒግሮ አይደላችሁም ይቅርታ ቀቋሉ ቃሉ ያገር ማውራት አይቻልም መጥፎ ነው እናንተ አፍሪካኖች ናችሁ እናንተ አበሲኒያን ኢትዮጵያኖች ናችሁ እንደዚህ ብላችሁ ራሳችሁን ትንበሉ ብሎ ያስተምር ነበር ይህ ሃሁ የሚለው ፊደል የኢትዮጵያ ብቻ የናንተም ነው ብሎ ያስተምር ነበርና እዛ ላይ እንደ እይታ ነው እንግዲህ ጥቁሮች አይደለም ማለቱ እንግዲህ ቃሉ እንደገና ለጠገምና ባራዎች አይደለም ማለት የተገዛን አይደለም ለማለት ነው እንጂ ከለመልካቸውን ጥቁረታቸውን አልካዱም ጥቁሮች ነን ብለዋል እኛ ጥቁሮች እና እኛ አፍሪካኖች እያሉ ነበር አጽላልስላቸው
አዎ ብዙዎች ያንን ልዩነት በተለይ ጥቁሮቹ በኢትዮጵያውያን ላይ ያላቸውን ቅሬታ ለማራገብ ብዙዎቹ ይተከሙበታል ይሄንን አሁን
ይሄ ቅሬታ እኔም ይታየኛል አሁንም እንኳን እኛ አፍሪካኖች እዚህ መተን ትላልቅ ስፍራ መድረስ በጥቁሮች ትግል እንደሆነ ማወቅ አልቻልንም ብዙዎቻችን እነኚህ ጥቁሮች እነኚህ ከሌዎች እየተባለ የሚወራው የኛ ክብር ጥቁሩ ተደብድቦ ተተፍቶበት ውሻ በልቶት አሁንም ዛሬ ድረስ እየታሰረ በጥቁርነቱ ብቻ ታግለው ይሄንን የጥቁሩን ሁኔታ ለማሻሻል ቻሉ። በዓለም ውስጥ ከአፍሪካ ውጪ ለጥቁር ህዝብ አመቺ የሆነ እንደ አሜሪካ ሀገር የለም። ይህ ሁሉ የተገኘው በጥቁሮች ትግል ነው። እንደዚሁም ደግሞ ከነሱ ጋር ባበሩ ፕሮግሬሲቭ ልበላቸው ይቅርታ አማርኛ
ተራማጅ ሆኖ
እንግሊዘኛ ማስቀመጡ በጣም በጣም መጸየፈው ነገር ነው።
አመሰግናለሁ በጣም
እንዲያውም እንዲያውም ምናልባት አንድ ቀን አንድ ጊዜ እናንተም ትሰሩበት ይሆናላችሁ ይሄን በዚህ ላይ ጉራማይሌ አስፈልግም እና ኤኒዌይ ተራማጅ ሆኖ ነጮች ይሁዲዎች እነዚህ ሁሉ ከጥቁሮች ጎን ሆነው ከነማርቲን ሉተር ኪንግ ጋር ሆነው የሰሩ ናቸው። በነገራችን ላይ የነኝ ሁሉ ትግል ታሪኩ ወደ ኋላ ወደ ኢትዮጵያ ነው የሚሄደው። ኢትዮጵያኒዝም ኢትዮጵያን ሙቭመንት የሚባል ነበር እዚህ እና ያ ሁሉ የመጣው ደግሞ ከመጽሐፍ ቅዱስ ነው። ኢትዮጵያ ጆቻን ወደ እግዚአብሔር ትዘረጋለች የሚለው ጥቁሮች ኢትዮጵያ ማለት ጥቁር ጥቁሮችን እግዚአብሔር አንስቶታል የጥቁሮችን ከፍ ከፍ አድርጓል ስም ጠርቷል። ኢትዮጵያ የሚለው በመጽሐፍ ቅዱስ ብዙ ቦታ የተጠቀሰ ነው እና ሁሉ እግዚአብሔር ጥቁሮችን እንደ ልጆቹ ነው የሚያየው። ጥቁርን ጥቁር የሚለየን እንደ ዝቅተኛ የሚያየን ያ ትክክል አይደለም። ራሱ እግዚአብሔር ሰው የፈጠረው በራሱ አምሳል ነው የሚለው ነጭና ጥቁር በእግዚአብሔር አምሳል ልዩነት እንደሌለ።
ለነገሩ ራሱ ኢትዮጵያ የሚለው ስም የጥቁሮች ሀገር ማለት ነው። ከግሪክ
የመጣ ነው የተቃጠለ መልክ።
እና ያ ግንኙነት እስካሁን ድረስ ቢኖርም ብዙዎች እየታገሉ ነው በየመድረኩ ያችን ቅሬታ ለመፋቅ። ይህንን ያህል የተጠናከረ እንቅስቃሴ አይታይም። አሁን እነሱን ራሳቸውን ማሳትፎ ትልቅ መድረኮች ላይ ኢትዮጵያውያን በአሜሪካ ዩኒቨርሲቲዎች በአሜሪካ አደባባዮች ላይ በራሳቸው ጉዳይ የሚያደርጉትን አይነት እንቅስቃሴ ይሄንን በሁለቱ መካከለ ያለውን ግንኙነት የነበረውን መሻከር ለማጥፋት ሲንቀሳቀሱ ብዙ አይስተዋልም። እና እንዳሉት ኦባማን ብለው ነበር ቺን ሀገር እኮ ድንጋይ በድንጋይ ጡብ በጡብ የገነቧት ጥቁሮች ናቸው ብለው ተናግረው ነበር። አሜሪካን ማለት ነው
ነው
ምንም ሆነው ማለት ነው ወታደርም ሆነው ገንቢም ሆነው ባሪያም ሆነው ምንም ሆነው የነሱ ውጤት ነች አሜሪካ ማለት ነው።
እንዴ ጥቁር እዚህ እርሻ ላይ በደቡብ ቶባኮ ለማረስ ጥጥ ለማረስ ነጮች አመጡ ከአውሮፓ አልሆነላቸውም። የአገሬውን ሰው ኔቲቭ አሜሪካንስ የሚባሉት እነሱንም እርሻ ላይ ዋሉ አልቻሉትም። ስለዚህ ፀሐዩንም የሚችል ለመስራትም ደግሞ ኃይል ያለው ብለው አፍሪካን ጥቁር ባሪያ አድርገው እየሸጡ እዚያም ትተው አሜሪካንን ለትልቅ ትልቅ አስተዋጽኦ ያደረጉና ትልቅ ያደረጓት ጥቁሮች ናቸው። በጠቅላላውም ደግሞ ስናየው የአውሮፓ እድገት በአፍሪካ ላይ የተመሰረተ ነበር። ምክንያቱም ለምሳሌ ኢንዱስትሪያል ሬቮሉሽን የሚባለው በዛ ምክንያት ለምሳሌ ቢስክሌት ተሰራን በል ቢስክሌቱ ጎማው ከአፍሪካ ካልመጣ ከየት ያመጡን ነበር? ልብሱ ጥጡ ከህንድ ሀገር ከግብጽ ካልመጣ ምን አይነት ልብስ ነበር ማንቸስተር ውስጥ የሚሰራውና ኢንዱስትሪያል ሬቮሉሽን ራሱ የተንሰራራው አውሮፓ የተንሰራራችው በአፍሪካ ጀርባ ላይ ነው።
ሌላው ዶክተር ጌታቸው አሜሪካ በኢትዮጵያ በክፉ ዘመኗ ከጎኗ ቆማ አታውቅም ብለው ነበርና አንዱን በቅርብ ጊዜ የነበረው የጂሚ ካርተርና የሶማሊያ ጦርነት ታሪክ ነው። ለምንድን ነው ጂሚ ካርተር ያን ጊዜ መከልከል የነበረባቸው? ጂሚ ካርተር ለኢትዮጵያ ድጋፍ በመከልከላቸው ምክንያት ነው የኢትዮጵያ የፖለቲካ አቅጣጫ ወደ ምስራቅ የዞረው የሚሉ የፖለቲካ አጥኚዎች አሉ።
እንደ እውነቱ ከሆነ የኢትዮጵያ ፖለቲካ ወደ ምስራቅ ዘንበል ያለው ከጂሚ ካርተር በ1977 አካባቢ ነው መጡት። ከዛ በፊት ነው እንግዲህ አንድ ነገር የዛሬው ሁኔታ ልናገር እና አሁን ዛሬ ከኢትዮጵያ አሜሪካና የኪውባ የአሜሪካና የኢራን ግንኙነት ከሰላሳ እና ከሀምሳ ዓመት በኋላ የተባለ ሽር ጉድ ይባላል። ለዚህ ለዲፕሎማሲ መቋረጥ ምክንያቱ አሜሪካኖች አንባገነን የሆኑ መሪዎችን አግዘው ነው። በኪውባ እንደዚሁ አንባገነን የነበረ ባቲስታ የሚባል፣ በኢራን ሻህ የሚባለውን ገዢ በመርዳት ህዝቡ እየተሰቃየ ህዝቡ አቤት እያለ ባለበት ጊዜ ያ መንግስት ሲወድቅ፣ እነኚህ ሁለቱ መንግስታት ሲወድቁ ጸረ አሜሪካን የሆኑ መንግስቶች መምጣት ጀመሩ። ምክንያቱም ቁርሾ አለ። አሁንም በሌሎች አገሮችም አሜሪካ የምትረዳቸው መንግስታት አምባገነኖች፣ እነኚህ አምባገነኖች አንድ ቀን ስራቸውን ወይም ስፍራቸውን ካጡ ለአሜሪካ በጣም አስጊ የሆነ ቅሪት ብለው ነው የሚሄዱት። እና ወደ ጂሚ ካርተር እንመለስና ጂሚ ካርተር በመጨረሻ ደርግ ሰብአዊ መብትን ጥሰት በሚያደርግበት ጊዜ ኢትዮጵያ ብቻ አልነበረም ሰብአዊ መብቶችን በመጣስ የወነጀላቸውና የጦር መሳሪያና የኢኮኖሚ ቀባ ያደረገባቸው እነ ኒካራጓም ነበሩ፣ እነ ቬኔዙዌላም ነበሩ። እና ኢትዮጵያንም እንደዚሁ በሰብአዊ መብት መጣስ ምክንያት ነበር እንግዲህ የተባለው። በተለይም ቅድም እንዳነሳው የጂሚ ካርተር ሴክሬታሪ ኦፍ ስቴት ባንስ አተኩሮ የሚናገሩ የነበረው የሰብአዊ መብትን ያ ነበር ኢትዮጵያ ውንጀላ።
በለውጡ ጊዜ የቀድሞ ባለስልጣናት መረሸን፣ የቀዳማዊ ኃይለ ሥላሴ በዛ ሁኔታ ከስልጣናቸው እንዲነሳ ማድረግ፣ እነዚህ ነገሮች ምናልባት ዋሽንግተንን አስቆጥተው ሊሆን ይችላል ማለት ነው።
እሱም አለ። ምክንያቱም የታወቁ መሪዎች ጃንሆይ ቤተሰቦቻቸው ደግሞም ያለ ፍርድ የሰብአዊ መብት እኮ ጥሰት ነው ያለ አንዳች ፍርድ ገሃድ ባልሆነ ነገር ባለስልጣናትን መረሸን፣ አገርን መረሸን፣ ታሪክን መረሸን ነው።
ወታደራዊ መፈንቅለ መንግስት ነው ለነገሩ የተካሄደው እና
ነው። ግን እንግዲህ ወታደራዊ መፈንቅለ መንግስት ሲደረግ እነዚህ ነገሮች ይጥሳል። ሌሎችም ሀገሮችም ተደርጓል። እነኚህ ግን ያ የሰብአዊ መብት ጥሰት ተብሎ ነው የሚታየው እንጂ ኤክስኪዩዝ ወይም እንትን እንደ ይቅርታ አይደረግለትም። ወታደር መንግስት ነው ተብሎ የወታደር መንግስትም ቢሆን ሰብአዊ መብትን ማክበር አለበት። ዋናው ፕሮፌሽናል ወታደሮች እኮ እነዚህን የዓለም ህግጋትን የሀገራቸው ህግጋትን እኮ ከፍ ከፍ ማድረግ በተለይ ማክበር፣ በተለይም ደግሞ ሂዩማን ራይትስ ማለት ጋድ ጊቨን ራይት ነው የሚሉት እግዚአብሔር የሰጠ መብት ነው። ሰው ሊሰጥና ሰው ሊወስድብን አይችልም። የመናገር መብታችንን፣ የመጓጓዝ ፖለቲካ መሪዎቻችን መምረጥ ሰው አይደለም ይሰጣል፣ እግዚአብሔር የፈቀደልን ነው። እና እንደዛ ነው የሚታየው።
ለመሆኑ በቤተ እስራኤላውያን ጉዞ ላይ አሜሪካ እጇ ነበር እንዴ?
እንዴ ነበር እንጂ ነበር እንጂ።
የደርግ ውድቀት ሲመጣ መንግስቱ ኃይለ ማርያምን ያስወጡ አሜሪካውያን ናቸው የሚባልም ታሪክ አለ።
አለ እንግዲህ የተጨበጠ ነገር ያየሁት የለም። ብዙ ጽሁፎች አሉ፣ ሊኖሩ ይችላሉ። ምክንያቱም በተቀነባበረ ሁኔታ
ኮሎኔል መንግስቱ ግን ራሳቸው ይሄ ትክክል እንዳልሆነ ነው የተናገሩት። እንደ ታፍኖ እንደተወሰዱ ነው እንደውም እሳቸው ሲገልጹ የነበረው። ምናልባት አንብበውት ከሆነ
እንዴ አንብቤ ያለው ግን እሳቸው በገዛ ፈቃዴ ሄድኩ ሊሉ ይችላሉ እንዴ?
ሌላው በኤርትራ መገንጠል ላይ አሜሪካ እጇ አለ የሚሉ አሉ። አንዳንዶች መገንጠል ይሉታል፣ ሌሎች ደግሞ ነጻነት ይሉታል። በማንኛውም መንገድ ብቻ በሁለቱ ሀገሮች መለያየት ላይ የአሜሪካ ሚና ሰፊ ነበር የሚሉ አሉ።
አሁን እንግዲህ ያ መጽሐፉ ላይ የተጻፈ ነገር ነው።
ሌላው የኢትዮጵያና የኤርትራ ጦርነት ነው በሁለቱ ሀገሮች መካከል ያለው ግንኙነት የሚነሳበት እና የአልጀርሱ ስምምነት ነው እና በዚህ በአልጀርስ ስምምነት ምክንያት ኢትዮጵያ በዚህ መድረክ ላይ ተሸናፊ ሆና እንድትወጣ አድርጓታል። ለዚህ ደግሞ የአሜሪካ አስተዋጽኦ አለበት የሚሉ ተቺዎችም አሉ።
እንግዲህ መጽሐፉ ላይም የተጠቅሶ ነበረ። በመሰረቱ አልጀርስ ላይ ተሰጠ ኢትዮጵያ ተጠቃሚ ያልሆነች የሚባለው ከመሰረቱ የጦርነት የማያስፈልግ የሁለት ወንድምና እህቶች መገዳደል፣ ለመቶ ሺህ ሰው መሞት፣ ከዛ በኋላ ደግሞ የስነ ልቦና ውድቀት፣ የኢኮኖሚ ውድቀት በሁለቱም አገሮች ውስጥ የማያስፈልግ እንደነበረ ታየው። ያንን አሜሪካ አለማስቆማ፣ ምክንያቱም ኃይል አላት።
ዶክተር ጌታቸው፣ ሌላው ማንሳት የምፈልገው በአሁኑ ጊዜ እየታየ ያለውን ዓለም አቀፍ ጸረ ሽብር ጥምረትና እንቅስቃሴ ነው እና በኢትዮጵያና በአሜሪካ መካከል ያለው ግንኙነት አሁን ስንመለከት ከእንግሊዝኛው አባባል በቀጥታ ሰሞኑን ከሰማሁት ሁለቱ አንድ አልጋ ውስጥ ያሉ ሆነዋል፣
ሙሽራዎች ሆነዋል፣
ፍቅር በፍቅር ሆነዋል የሚል አባባል አለና ከአሜሪካ መርሆች መሰረታዊ መርሆች እና ከዚህ ከጸረ ሽብር ህግ በኢትዮጵያ ውስጥ ካለው ሁኔታ ጋር አገናዝበው እንዲመልሱልኝ የምፈልገው ሩቅ ያስኬዳሉ። ይሄ ግንኙነት የአንድ ምሽት የራዲዮ ፕሮግራም የአየር ሰዓት መቼም ሙሉውን 120 ዓመት ለማስተናገድ እንደምን እንደሚጠብ ሳታስተውሉ አልቀራችሁም። ቀሪውን ሁሉ ዌብሳይታችን ላይ ታገኛላችሁ። ክቡራትና ክቡራን www.amharic.voanews.com። ዶክተር ጌታቸው መታፈሪያን አመሰግናለሁ። እናንተም ተሳተፉ፣ አስተያየቶቻችሁን ስጡ። ጤና ይስጥልኝ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ዝግጅት ነው። አስተናጋጅ ሰለሞን ክፍሌ ነኝ። አሁን የሙዚቃ ቃና
እንደምን ዋላችሁ፣ እንደምናመሻችሁ ውድ የሙዚቃ ቃና አድማጮች፣ በተለያየ ስፍራ በተለያየ ስሜት ላይ ሆናችሁ የሙዚቃ ቃናን ለማድመጥ ሬዲዮናችሁን የከፈታችሁ ሁሉ እስቲ ለጥቂት ደቂቃዎች ጆሮአችሁን ልዋሳችሁና በሙዚቃ ምርጫዎቼ ዘና በሉ። አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። ለዛሬ የመረጥኳቸው ዜማዎች በአሜሪካ የደረጃ ሰንጠረዥ ጉልህ ስፍራ የያዙና በወጣት ድምጻውያን የተቀነቀኑ ሙዚቃዎች ናቸው። በመግቢያ ላይ እንደገለጽኩት ደግሞ ሰፋ ያለውን ቦታ አቤል ተስፋዬ ወይም ደግሞ በመድረክ ስሙ ዘ ዊኬንድ ይይዘዋል። በነገራችን ላይ አቤል ተስፋዬ ወይም ዘ ዊኬንድ ከታዋቂው የኢትዮጵያዊ የባህል ድምጻዊ ይሁኔ በላይ ጋር ቤተሰብ እንደሆኑ ሰምቻለሁ። ከኢትዮጵያውያን እናትና አባቱ በኦንቶሪዮ ካናዳ ስካርድ ብሮ በተባለ ስፍራ የተወለደው አቤል ተስፋዬ ወይም ዘ ዊኬንድ በዚህ ሳምንት በአሜሪካ የቢልቦርድ ሰንጠረዥ ላይ አይ ካንት ፊል ማይ ፌስ በሚለው ዜማ የአንደኝነት ደረጃን ይዟል።
Death of me, at least we'll both be numb. And she'll always get the best of me. The worst is yet to come. All the misery was necessary. Well, what deep in love? Yes, I know. Yes, I know. Girl, I know. She told me don't worry about it. She told me don't worry no more. We both know we can't go.
I love it. She told me don't worry about it. She told me don't worry no more. We both know we can't go without it. She told me you'll never be alone. I can feel my face when I'm with you.
I can feel my face.
But I love it.
But I love it.
But I love it.
Oh, I love it.
Oh, I can feel my face when I'm with you.
I can feel my face.
But I love it.
But I love it.
But I love it.
But I love it.
አቤል ተስፋዬ ወይም The Weeknd I Can't Feel My Face የተሰኘውን ዜማ ነበር ያደመጣችሁት። የአቤል ቤተሰቦች ኢትዮጵያን ለቀው የወጡት እንደ አውሮፓውያን አቆጣጠር በ1980 ዓመተ ምህረት ነበር። አቤል የተወለደው ደግሞ በ1990 ዓመተ ምህረት ነው። በአቤል ልጅነት የእድገት ዘመን ወላጅ አባቱ አብሮት እንዳልነበር የድረገጽ መረጃዎች ይጠቁማሉ። በነገራችን ላይ አድማጮች አቤል በዚህን ሁሉ የስኬት ዘመኑ ለየትኛውም ብዙሃን መገናኛ ቃለ ምልልስ ባለመስጠቱ ስለ እርሱ በሚመለከት በዋነኛነት የመረጃ ምንጭ ሆኖ ያገለገለ ያለው ዊኪፒዲያ የተባለው ድረገጽ ነው። እንደ ዊኪፒዲያ መረጃ ከሆነ የአቤል ወላጅ እናት በስራ የተጠመደች በመሆኗ እርሱን የማሳደግ ሙሉ ኃላፊነት ወስደው የነበሩት አያቱ ናቸው። ይህም አማርኛ ቋንቋን አቀላጥፎ እንዲናገር ረድቶታል። አቤል 17 ዓመት ልጅ እያለ ዘፋኝ የመሆን ፍላጎቱ በማየሉ አርብ ቀን ከትምህርት ቤት እንደወጣ በዛው ወደ ቤቱ አልተመለሰም። የመድረክ ስሙንም The Weeknd በሚል ቀይሮ ዘፋኝ ለመሆን ማይክሮፎኑን አነሳ። The Weeknd የተሰኘ ሌላ ባንድ እዛው ካናዳ ውስጥ ተመዝግቦ የሚገኝ በመሆኑ የቅጂ መብት ጥያቄ እንዳይነሳበት አንዷን ኢ ከመሃል በማውጣት The Weeknd ብሎ ጀመረ። ስራዎቹን እየሰራም ያለ ስሙ በኢንተርኔት መልቀቅ ጀመረ። በኢንተርቴንመንት ዘርፍ ስፍር ቁጥር የሌለው አድማጭ ተመልካች ያላቸው ብዙሃን መገናኛ አሞካሹት። አቤልም ከጅምሩ አድናቆት የቸሩትን አላሳፈረም። ስራዎቹ የአሜሪካን የደረጃ ሰንጠረዥ መቆጣጠር ቻሉ። በዚህ ሳምንት 100 ምርጥ ዜማዎች ውስጥም ከደረጃ 1 ጀምሮ 3ቱ ዜማዎች የአቤል ተስፋዬ ወይም The Weeknd ሆኑ። እስቲ 11ኛ ደረጃ ላይ ያለውን The Hills የተሰኘውን ዜማ አስከትዬ ጋብዛችሁ።
I can't find your house, send me the info. Driving through the gated residential. Found out I was coming, sent your friends home. Keep on trying to hide it, but your friends know. I only called you when it's half. I'ma let you know and keep it simple. Tryna keep it up don't seem so simple. I just fucked 2 bitches before I saw you. And you gon' have to do it at my tempo. Always try to send me off to rehab. Just started feeling like it's decaf. I'm just tryna live life for the moment. And all these motherfuckers wanna realize
I only called you when it's half time. But the only time that I be by your side. I only love it when you touch me. Now feel me when I'm fucked up. That's a real me when I'm fucked up. That's a real me, yeah. I only called you when it's half time. But the only time touch me.
አቤል በዚህ ዘ ሂልስ በተሰኘው ዜማው መዝጊያ ላይ በአማርኛ የኔ ፍቅር ሲል ይደመጣል። በነገራችን ላይ አቤል በ2015 የቢኢቲ አዋርድ ላይ ይህን ዜማውን ከታዋቂው ድምጻዊ አሊሻ ኪስ ጋር ሲጫወተው የኔ ፍቅር ወድሻለሁ የኔ ቆንጆ ወድሻለሁ ያለ በአማርኛ ቋንቋ አጅቦ ዘፍኖታል። አቤል በስራዎቹም በርካታ ሽልማቶችን አግኝቷል። እስቲ በዚህ የሙዚቃ ሰንጠረዥ ላይ የ32ኛ ደረጃ ያዘውን Earned It የተሰኘውን ዜማ ልጋብዛችሁ። አቤል ይህን ዜማ የሰራው 50 Shades of Grey ለተሰኘው ፊልም ማጀቢያ ሙዚቃ ሲሆን ይህም ስራው ተወዳጅነትን በማግኘቱ ቢልቦርድን መቀላቀል ችሏል።
Like it's magic, oh, yeah. 'Cause I see nobody, nobody but you, you, you. I'm never confused. Hey, hey, I'm so used to being used. So long when you're all expected. 'Cause I we live in our lives. Hey, hey, you're my favorite kind of night. So I love when you're all unexpected. 'Cause I hate when the moon's expected. So I'm a care for you, you, you. I'm a care for you, you, you.
አድማጮች በዚህ ወጣት የሙዚቃ ስራዎች ዘና እንዳላችሁ ተስፋ አደርጋለሁ። ከአቤል ተስፋዬ ወይም ዘ ዊኬንድ ስራዎች ወደ ቢልቦርድ የደረጃ ሰንጠረዥ ስመለስ በዚህ ሳምንት ወጣቶች ተቆጣጥረውታል። ከአቤል ቀጥሎ ሁለተኛውን ተራ ያዘው ጃማይካ የተወለደው ኦሚ የሚል መጠሪያ ያለው ወጣት ድምጻዊ ኦማር ሳሙኤል ቺር ሊደር የተሰኘ ዜማ ነው። እስቲ በዚህ ዜማ አብረን ቆይ።
when I need motivation. My one solution is my queen, cause she stays strong. Yeah, yeah, she is always in my corner, right there when I wanna. All these other girls are tempting, but I'm empty when you're gone. And they say, do you need me? Do you think I'm pretty? Do I make you feel like cheating? I'm like, no, not really, cause oh, I think that I found myself a cheerleader. She is always right there when I need her. Oh, I think that I found myself a cheerleader. She is always right there when I need her. She rolls like a model. She grants my wishes like a genie in a bottle. Yeah, yeah, cause I'm the wizard of love, and I got the magic wand. All these other girls are tempting, but I'm empty when you're gone. And they say, do you need me? Do you think I'm pretty? Do I make you feel like cheating? I'm like, no, not really, cause oh, I think that I found myself a cheerleader. She is always right there when I need her. Oh, I think that I found myself a cheerleader.
ሶስተኛ ደረጃ ላይ ወደ ተቀመጡት ወጣት ድምጻያኖች እንመለስ። አራት አባላት ያሉት ዋን ዳይሬክሽንን እናገኛለን። የነዚህ ወጣቶች ድራግ ሚ ዳውን የተሰኘ የሙዚቃ ስራ ሶስተኛ ደረጃን ይዟል።
I've got fire for a heart, I'm not scared of the dark, you never seen it look so easy. I've got a river for a soul, and baby you're a boat, baby you're my only reason. If I didn't have you there would be nothing left, a shell of a man that could never be his best. If I didn't have you, I'd never see the sun. You taught me how to be someone, yeah. All my life, you stood by me when no one else was ever behind me. All these lights, they can't blind me. With your love, nobody can drag me. All my life, you stood by me when no one else was ever behind me. All these lights, they can't blind me. With your love, nobody can drag me down. Nobody, nobody.
Got fire for a heart, not scared of the dark, you never seen it look so easy. Got a river for a soul, and baby you're a boat, baby you're my only reason. If I didn't have you, I would be nothing left, a shadow of a man that could never be there. If I didn't have you, I'd never see the sun. Charm me, have
everybody sing
one, yeah.
All my life you stood by me when no one else was ever behind me. All these lights, they can't blind me. With your love, nobody can drag me. All my life you stood by me when no one else.
Drag me down.
ስቱዲዮ የሰሩትን ስራ አስጀምሬ መድረክ ላይ በቅርቡ ባቀነቀኑት ስራ ነበር ያስጨረስኩት። አድማጮች በዚህ ሳምንት የደረጃ ሰንጠረዥ ላይ አራተኛ ተራ ቁጥር ላይ ያለው ዎች ሚ የተሰኘው የሳሊንቶ ዜማ ሲሆን የአምስተኛ ደረጃ ያዘው ሊን ኦን የሜጀር ሌዘርና የዲጄ ስኔክ ስራ ነው። በዚህ የደረጃ ሰንጠረዥ የስድስተኛ ደረጃን ያዘው የታይለር ስዊፍት ባድ ብለድ ሲሆን የራቸል ፕላተን Fight Song 7ኛ ነው። የዊዝ ካሊፋና ቻርሊ ፑዝ See You Again 8ኛ፣ ትራፕ ኩዊን እና My Way የተሰኙት የፊቲዋፕ ዜማዎች 9ኛና 10ኛ ደረጃን ይዘዋል። የተከበራችሁ አድማጮች የተመደበልኝ ያየር ሰዓት በመጠናቀቁ ምርጫዎችን እዚህ ላይ ልክታቸው። እስካሁን ድረስ አብሬያችሁ የቆየሁት ጽዮን ግርማ ነኝ። 8ኛ ደረጃን በያዘው የዊዝ ካሊፋና ቻርሊ ፑዝ See You Again እንሰነባበት። ደናደሩ
It's been a long day without you my friend and I'll tell you all about it when I see you again We've come a long way from where we began Oh, I'll tell you all about it when I see you again, when I see you again.
Damn, who knew? All the planes we flew, good things we've been through. Then I'll be standing right here talking to you about another path. I know we love to hit the road and laugh, but something told me that it wouldn't last. Had to switch up, look at things different, see the bigger picture. Those were the days, hard work forever pays. Now I see you in a better place. See you in a better place.
Can we not talk about family when family's all that we got? Everything I would do, you were standing there by my side. And now you gon' be with me for the last ride.
It's been a long day without you, my friend. And I'll tell you all about it when I see you again.
I'll see you again.
We've come a long way. From where we began.
You know, we started.
Oh, I'll tell you all about it when I see you again.
I'll tell you.
When I see you again.
You both go out your way and the vibe is feeling stronger. What's small turn to a friendship turn to a bond. And that bond will never be broken. The love will never get lost. And when brotherhood come first, then the line will never be crossed. Established it on our own when that line had to be drawn. And that line is what we reach. So remember me when I'm gone.
Can we not talk about family when family's all that we got? Everything I went through, you were standing there by my side. And now you gon' be with me for the last ride.
Let the light guide your way. Yeah. Hold every memory as you go. And every road you take will always lead you. about you, my friend. And I'll tell you all about it when I see you again. We've come a long way from where we began.
ጽዮን ግርማን ለሙዚቃው እናመሰግናለን። ከመሰናበታችን በፊት ማጠቃለያ ዜና። የደቡብ ሱዳን የውጭ ጉዳይ ሚኒስትር ባርናባ ማሪየል ቤንጃሚን የሱዳን ፕሬዚደንት ኦመር ሐሰን አልበሽር ለአማጺው መሪ ሪያክ ማቻር ወታደራዊ ድጋፍ እሰጣለሁ ሲሉ ቃል ገቡላቸው የሚሉ ሪፖርቶች አሳስበውናል አሉ። አማጺያኑ እኛ ከሱዳን መንግስት የምናገኘው እርዳታ የለም በማለት እያስተባበሉ ናቸው። የኢጣሊያ የባህር ኃይል ሜዲተራኒያን ባህር ላይ ቢያንስ 40 ስደተኞች ሞቱ ሲል አስታወቀ። በውል የማይታወቅ ቁጥራቸው ሌሎች ደግሞ አትርፈናል ብሏል። አደጋው የደረሰው ስደተኞቹ የተጫኑበት ጀልባ ከመጠን በላይ ተጨናንቆ መሆኑን ያካባቢው መገናኛ ብዙሃን ዘገባ ያመለክታል። ካሜሩን የቦኮ ሐራምን ጽንፈኞች ለመውጋት ለተቋቋመ ህብረ ብሔራዊ ኃይል 2450 ወታደሮች አዋጣለው ስትል በዛሬው ዕለት ቃል መግባቷ ተሰማ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.